ይህ በአትላንታ ጆርጂያ በምትገኘው በኢትዮጵያ ወንጌላዊት ቤተክርስቲያን ተዘጋጅቶ የቀረበ የሳምንቱ የሬዲዮ ፕሮግራማችን ነው።
ክብራትና ክብራን የዝግጅታችን ተከታታዮች እንዴት ሰንብታችኋል? የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ነው። ሰላምታችንን እናቀርባለን። ይህ ከአትላንታ ጆርጂያ ወደ እናንተ የሚደርሰው የሳምንቱ የሬዲዮ ፕሮግራማችን ነው። ባለፈው ሳምንት ዝግጅታችን ቄስ ዶክተር ቶሎሳ ጉዲና ለምድራችን ፈውስ አንድነት አይነተኛ ምክንያት ነው በሚል ርዕስ የእግዚአብሔርን ቃል እያካፈሉን ነው ያለው። ለዛሬም ቀጣዩን ክፍል ነው የምናቀርበው። እናንተም ዝግጅታችንን እንድትከታተሉ በአክብሮት ጋብዘናል። አብራችሁን ቆዩ።
If I was, he'd have sent you. Mitakel daklo, yamila witaini ladirgo. Echi, yane wadaje, echi,
ባለፈው ሳምንት ቄስ ዶክተር ቶሎሳ ጉዲና በአንድነት በህብረትና በስምምነት ላይ ያነሱት ነጥብ በክልል በብሔር በቋንቋ ተከፋፍለን ከዚህ አጣልፍም ይህንንም አትሰራም በሚል ያለው መከፋፈል ለእድገታችን ጻር ነው። ጌታችን ኢየሱስ ክርስቶስ ለቅዱሳን አንድነት በዮሐንስ 17 ላይ ጸለየ፣ አንድ እንድንሆን እኛም በዚህ ዘመን አንድ ሆነን የእግዚአብሔርን መንግስት እንሰራ ዘንድ የሀገራችንንም ለውጥ እናፋጥን ዘንድ መጸለይ ተገቢ ነው በሚለው ሐሳብ ላይ ሰፋ ያለ መልእክት አስተላልፈውልናል። ለዛሬም ቀጣዩን ክፍል ያስደምጡናል ቄስ ዶክተር ቶሎሳ ጉዲና።
እግዚአብሔር የሚፈውሰን ለሚመጣው ትውልድ መስራት እንድንችል ነው። የሰላም መሳሪያ እንድንሆን ነው። ታሪካዊ ንሳ ያስፈልገናል ወገኖች። ታሪካዊ እርቅ፣ ታሪካዊ አምነስቲ ያስፈልገናል። የያዝናቸው የበደልናቸው እነዚህ የናቅናቸውን በሙሉ በምድራችን እገሌ እገሌ እያል ስም እየሰጠን ያልሆነ ስም እያወጣንላቸው እነዛን ሰዎች ሄደን ማቀፍ አለብን። እነዛን ሰዎች ሄደን ማምጣት አለብን። እነሱም የኛ ከኛ ናቸውና እነሱ ወደ ውጭ መጣል የለባቸውም። እንደዛ ያስፈልጋል። ጉቦ ካልተወገደ የኢትዮጵያ ኢኮኖሚ ጤናማ አይሆንም። ጎሰኝነት ካልተወገደ የኢትዮጵያ ፖለቲካ አይፈወስም። መለያየት ካልጠፋ የኢትዮጵያ ህልውና የሚያጠያይቅ ነው። ብዙ ነገራችን የተነካካ ነው። ብዙ ነገሩ የሚደረገው ነገር ብታው ቁጭ ብላችሁ ብታው ይነካካል። አንዱ ሌላውን ሳይጎዳ ምንም ነገር አንዱ ነገር ሆኖ የሚያልፍ የለም። አላዛር የሚባል ሰው በሞተ ጊዜ እህቶቹ ወደ ጌታ መጡና ተማጸኑት። ጌታ ኢየሱስ ወደ መቃብሩ በመጣ ጊዜ ይህ ሰው ትንሣኤን እንዲያገኝ የመከመራችሁበትን ድንጋይ አንሱ አለ ጌታ ኢየሱስ። ወደ መቃብሩ አመጡት። ከዛ በኋላ ያላቸው ምንድን ነው? ድንጋዩን አንሱ። የህይወት ትንሣኤ የታሪክ ትንሣኤ ከፈለግን በርስ በርስ ላይ ስንከምር የቆየውን ድንጋይ ማንሳት አለብን። ድንጋይ መጥፎ ስም፣ መጥፎ እይታ፣ በርስ በርስ ላይ የጎሳ ድንጋይ፣ የጥላቻ ድንጋይ፣ የንቀት ድንጋይ፣ የክፋት ድንጋይ፣ የቁጣ ድንጋይ በሰዎች ላይ የከመርነውን እናንሳ። ለኢትዮጵያ ህዝብ ትንሣኤ ያስፈልገዋል ካል ለአማራ ትንሣኤ፣ ለትግሬ፣ ለጉራጌ፣ ለኦሮሞ፣ ለወላይታው፣ ለቀሩት፣ ለሲዳማው፣ ለቀሩት ሁሉ ትንሣኤ ያስፈልጋል ካል በእነሱ ላይ የከመርነውን ድንጋይ እናንሳ። ድንጋይ፣ የጥላቻ ድንጋይ፣ የትም የማደርስ አዲስ ስም፣ አዲስ ምዕራፍ፣ አዲስ አቅጣጫ፣ አዲስ ልብ፣ አዲስ አእምሮ፣ አዲስ ህይወት፣ አዲስ ጅማሬ ያስፈልገናል። ውጣ አለው ለአላዛር ጌታ ኢየሱስ። አላዛር ወጣ ህይወት ዘርቶ። ድንጋዩ ያለ መነሳት አይችልም ነበር። አንድ ጊዜ አንድ ወንድም ኤርፖርት ውስጥ አገኘኝ እና እንድትጸልይልኝ እፈልጋለሁ አለ። ገና እኔ ምንድን ነው ለምንድን ነው ብዬ ከመጠየቀ በፊት ተንበረከከ። ኤርፖርት ሺህ ሰዎች በግራ በቀኝ የሚያልፉበት፣ አባቴ 9 ልጆች ነበሩታል እና ብዙዎችን ሰዎች በድሏል አለ። ከብዙዎች ጉቦ በልቷል። እንደገና ሰራተኞች ቤት ተመቶ ሲቀጠሩ ለሰራተኞች ያሰራቸውና በሚመጣ ወር እያለ 6 ወር 7 ወር ሲሆን ምንም አልሰራሽም ብሎ በቃ ባዶ እጅ ይሰዳችኋል፣ ያባረራችኋል። ለእኛ ለ9ኙ የሆነልን ነገር የለም አለ። ትዳር አልሆነልን፣ ስራ አልሆነልን፣ ትምህርት አልሆነልን አለ። ስለዚህ አሁን በእግዚአብሔር ፊት ንስሐ ይገባለሁና ጸልይልኛል። ያ ያስፈልገናል። በእያንዳንዳችሁ ቤት ውስጥ የተቀበረ ነገር አለ። ምናልባት ሰራተኛ አልኖራችሁም ይሆናል፣ ምክንያቱም እናንተም ሰራተኞች ትሆኑ ይሆናል፣ አላቅም። ሰራተኞችም ከሆናችሁ ለበደሏችሁ ይቅር በሏችሁ። አዎ ይቅር በሏቸው። እነዛ ግባችሁን የሚያበስሩ አልጋችሁ የሚያነጥፉ እነሱ እኮ ሰዎች ናቸው። አታውቁም? ሰዎች ናቸው፣ ሰዎች ናቸው። እነሱ ሲመጡ ወደዛ ነው የምታየው፣ ወደ እነሱ አይታይ። አንድ ጊዜ አንድ ቢዝነስ ያለው አንድ ክርስቲያን ቤት ተጋበዝኩኝና ሄድኩኝ። ሰውየው እኔን የሚያናግርበትና ሰራተኞችን የሚያናግርበት እንትን አንድ አይደለም። ምን ነው እንደዚህ የምትሆነው አልኩት። አይ ፈገግ ካልኳቸውማ ነገ እዚህ ላይ ይወጣሉ አለ። አስተሳሰብ ከመጀመሪያ እስከ መጨረሻ ቆሻሻ ነው። ሌላ አልልም፣ እኔ ቆሻሻ ነው አስተሳሰቡ። እኛም ቦታችንን አናቅ፣ ማክበር አናቅ። ቦታ ሲሰጠን ደግሞ ዘራፍ እንላለን። ይሄ መርገም ነው። የእስራኤል ቅዱስ እግዚአብሔር ይፈውሰን። አሜን። ይፈውሰን። አዎን ይፈውሰን። ትንሣኤ ያስፈልገናል። አዲስ ስም፣ አዲስ ምዕራፍ፣ እንደ ሕዝብ አዲስ ቀን፣ አዲስ ዘመን፣ አዲስ መንፈስ ያስፈልገናል ወገኖች። በማቴዎስ ወንጌል ምዕራፍ 4:8-9 ላይ ሰይጣን ለጌታ ለኢየሱስ ያቀረበውን ፈተና የፈተና ድግስ ታነባላችሁ። ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደውና የዓለምን መንግስታት ሁሉ ክብራቸውንም አሳይቶ ወርቄ ብትሰግድልኝ ይህን ሁሉ ይሰጣሉ አለው። ይህ በጌታ ማንነት ላይ አገልግሎት ላይ የታለመ አመፅ ነበር። ሰይጣን የፖለቲካ መሪዎችን፣ የአገር መሪዎችን፣ የሃይማኖት መሪዎችን የሚያንበረክከው በክብር ፍለጋ ነው፣ በስም ፍለጋ ነው። ወርቄ ብትሰግድልኝ ከኔ የምመጣውን ክብር፣ ከኔ የምመጣውን ዝና፣ ከኔ የምመጣውን ስልጣን፣ ከኔ የምመጣውን ሹመት በአቋራጭ መንገድ ታገኛለህ፣ በአቋራጭ መንገድ ትበለጽጋለህ። አንድ ጊዜ አንድ ሲዲ እዚህ ከተማ እንትን ነበርና ሰማው። አንዲት እህት በቃልቻ ቤት ሄደው ቃልቻው እንዲያበለጽጋቸው ራቁታቸውን ይንከባለላል። ቃልቻ ማበልጸግ ብችል ኖሮ በኢትዮጵያ ውስጥ የሚኖር ይመስላችኋል? በምንም አይነት በኢትዮጵያ ውስጥ አይኖርም። እንዴ ማበልጸግ ከቻለ ጄት ገዝቶ ዓለምን ይዞር ነበር። አያችሁ፣ የድሃ አእምሮ አስተሳሰቡ ድሃ ነው። የቃልቻውም አእምሮ ድሃ ነው። የህዝቡም አእምሮ ድሃ ነው። ስለዚህ ራቁታቸውን ሄደው ይንከባለላል። ምን ለማግኘት እንደሚፈልጉ ጌታ ይወቅ። ወርቄ ብትሰግድልኝ ይሄ ነው ከኔ የሚመጣውን ክብር፣ ከኔ የሚመጣውን ብልጽግና፣ ታዋቂነት በአቋራጭ መንገድ። አቋራጭ መንገድ የሚባል የለም። አቋራጭ መንገድ የሚባል የለም። በሉ እስኪ እንደገና፣ ዋጋ የማያስከፍል ነገር የለም። ጌታ በመጽሐፍ ቅዱስ በእግዚአብሔር ቃል ገሰጸው፣ አንተ ሰይጣን የጽድቅ ሁሉ ጠላት፣ የእውነት ሁሉ ጠላት፣ የህይወት ሁሉ ጠላት ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና ከዚህ ሂዳል። መጽሐፍ ቅዱስ ለህይወት መምሪያ ነው፣ ለሹመት መምሪያ ነው፣ ለሞራል መምሪያ ነው። ወገኖቼ ጌታ ኢየሱስ በሌላ ቋንቋ እግዚአብሔር ወዳዘጋጀልኝ ክብር፣ ወዳዘጋጀልኝ ሹመት፣ ወዳዘጋጀልኝ ዝና በአቋራጭ አልሄድም አለ። የመስቀልን መንገድ መረጠ። ለጌታ መንገዱ የመስቀል መንገድ ብቻ ነው። መሰዋት ነበረ። በሰይጣን ምክር በአቋራጭ መንገድ ልጓዝ አልፈለገም። በዚህም ምክንያት ይላል በፊልጵስዩስ ምዕራፍ 2:9-11 ላይ በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ከፍ ከፍ ማለት በአቋራጭ አይመጣም። ከፍ ከፍ ማለት በአቋራጭ አይመጣም። ከስምም ሁሉ በላይ ያለውን ስም ሰጠው፣ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላእክትም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ሰይጣን የጠየቀው ምንድን ነው? ለእኔ ተንበርከክልኝ ነው። እግዚአብሔር ያደረገው ኢየሱስ ለኢየሱስ ሁሉም እንድንበረከክ፣ ሁሉም እንድንበረከክለት መሄድ ባለበት መንገድ እየሄደ መክፈል የሚገባውን ዋጋ እየከፈለ መቅመስ የነበረበትን ጽዋ ቀምሶ ወደ ዘላለም ክብሩ ገባ። ለኢትዮጵያውያን ራስን ማዋረድ መራራክንን ነው። አዋጥልን በቃ። እኔ ማኖኝ እሱ አማኖና እኔ እሱ ማኖ ነው ወገኖቼ። በእንደዚህ አይነት ነገር ግን ነገሩ አዋጣም። እግዚአብሔር አሁን ራሳችንን ዝቅ ወደ ማድረግ ነው የሚጠራን። ምሁራን ደፍሮ የማነቡት፣ ካህናት የማነሱት፣ መሪዎች የማነቁት መራራ ምዕራፍ በታሪካችን አለ አለ። ምንም እንደሌለ ነው የምንኖረው፣ ነገር ግን አለ። ሁሉን ወደ ብርሃን አውጥተን በይቅርታ ጸጋ በምሕረት ጸጋ ማከም አለብን፣ መፈወስ አለብን። ኢትዮጵያ በሽንገላ አትፈወስም፣ በድብብቆሽ አትፈወስም፣ በዛቻ አትፈወስም። ሁሉም በግልጽነት ይሁን። ለዘመናት ቁስላችን የዘመናት ቁስላችን የዘመናት ኩርፊያችን የዘመናት ትዕቢታችን የምነቀለው በንስሐ ነው። በሌላ ቋንቋ የቅን በቀል አዝም ከምድሪቷ ነፍስ ውስጥ መነቀል አለበት። ይሄ አዝም አዝም ወገኖቼ፣ የህዝባችን በመናናቅ የአንድነቱን በር በራሱ ላይ ዘግቷል። አንዱ ለሌላው ችሎታ የሌላ ችሎታ አስተዋጽኦ ፍሬያማነት አይቀበልም፣ ይልቁንስ ይተርበዋል። እርስ በርስ ብንቀባበል ብንከባበር ቶሎ ፈውስ ይሆንልናል። ሆኖም ትውልዳችን የማስተዋል ጸጋ የመለየት ጸጋ የተነፈገ ይመስላል። ጌታ ኢየሱስ በአንድ ቦታ ላይ ስለዚህ ነገር እንዲህ አለ። በማቴዎስ ወንጌል ምዕራፍ 11 ላይ ከቁጥር 16 እስከ 19 የህዝቡን ማስተዋል ማጣት በምሳሌ ይገመግመዋል። ጌታ ምን አለ? ትውልዱን በገበያ ተቀምጦ በሚጫወቱት ልጆች ያስመስላል። በገበያ ቦታ ተቀምጦ በሚጫወቱት ልጆች ያስመስላል። ጌታ ዋሽንት ነፋንላችሁ አልጨፈራችሁም፣ ሙሾ አወርንላችሁ አላለቀሳችሁም ይባባላሉ። የደስታን ድምፅና የሐዘንን ድምፅ የማይለይ የሐዘንን ድምፅ በመግባባት መጭ ማለት በምንም አይነት እየተግባባ መጫወት የማይችል ትውልድ ነው ይሄ ትውልድ አለ። አይለይም፣ የሐዘንን ድምፅና የደስታን ድምፅ አይለይም ማለት ከበሮ ቢመታለት የማይጨፍር ሙሾ ቢያወርዱለት የማለቅስ የሚፈልገውን የማያውቅ ማስተዋል የራቀው ስንፍና ያሰረው መንገድ የጠፋው ቅመኛ ትውልድ ምንም አቅም ምንም አቅም ሐዘንን ከደስታ የማይለይ ከሆነ ጠቃሚም ከማይጠቅም የማይለይ ከሆነ መንፈሳዊን ከስጋዊ የማይለይ ከሆነ ለምንም አይረባም። የማይረባ ትውልድ ለህዝባችን የምንመኘው እናውቃለን ወይ? የህዝባችን በሽታ የህዝባችን ችግር መሰረቱ ምንድን ነው? አዎ ለታመመ ህዝብ ፈውስ ያስፈልገዋል። ለተለያየ ህዝብ እርቅ ያስፈልገዋል። አንድነት ያስፈልገዋል። ዛሬ እያንዳንዳችን ለመፈወስ ብንፈልግ ህዝባችን እንዲፈወስ ከፈለግ ከሁሉ አስቀድመን በገዛ አይናችን ውስጥ ያለውን እያንዳንዱ ብሔር በገዛ አይን ውስጥ ያለውን ያን ምሰሶ ማውለቅ ማውጣት አለበት። እኔና እናንተን በዚህ ደረጃ ወገኖቼ መመላለስ አለብን፣ መመላለስ አለብን። ወደንም ጠላንም አንድ ነገር እውነት ነው። በሰሜን ተወለን በደቡብ በምስራቅ ተወለን በምዕራብ የአንድ እናት ልጆች ነን፣ የአንድ እናት ልጆች ነን፣ የኢትዮጵያ ልጆች ነን። ስማችንም መታወቂያችንም ይኸው ነው። ከሁለት ሺህ ዓመት በፊት ፊልጶስ የሚባል አንድ አይሁዳዊ ወንጌላዊ አንድ ኢትዮጵያዊ ጃንደረባ ሲያነብ ሰማና አንድ ጥያቄ ጠየቀው። ለመሆኑ የምታነበውን ታስተውላለህ ወይ አለው። ለመሆኑ የምታነበውን ታስተውላለህ ወይ ወገኖቼ? ለመሆኑ የኢትዮጵያ ሕዝብ በዚህ በ21ኛው ክፍለ ዘመን የሚያልፍበትን ታስተውላላችሁ? በሚዲያ ያለውን ታስተውላላችሁ? ይሄንን ህዝብ ይሄንን ድሃ ህዝብ የሚያባላው ነገር ምንድን ነው ብሎ ዓለም ይደነቃል። እነሱም አይገባቸውም፣ እኛንም አይገባን። የምናውቀው መባላታችን ብቻ ነው። አንድ ትንሽ አለፈልን ስንባል፣ አንድ ትንሽ ስራ መስራት ሲጀመር፣ አንድ ተነስቶ የሚመታው አለ። ወደፊት እንዳይቀር ባለፉት 12 13 ዓመት ስራ በምድራችን አይሰራም የሚል ሰው ደንቆሮ ብቻ ነው። ስራ ተሰርቷል። ታላቅ ህንፃዎች፣ መንገዶች፣ ኮሚኒኬሽን በጣም ብዙ ነገር ተሰርቷል። ሄዳችሁበታል? ሄጄበታለሁ፣ አይቼያለሁ። በጅምላ ያለውን የልማት ፕሮግራሞችን በአይኔ አይቼያለሁ። ዛሬ ግን ስለዛ የሚያወራ ሰው የለም። ስለዛ ምን አይነት መርገም ነው? እግዚአብሔር ይርዳል። አሜን፣ ይርዳል። እግዚአብሔር ይፈውሰን ወገኖቼ። ኢትዮጵያ ህዝብ በዚህ በአንደኛው ክፍለ ዘመን ያለበትን የኢኮኖሚ ችግር፣ የፖለቲካ፣ የግንኙነት፣ የመነጋ፣ የቋንቋ ችግር ገባችሁ? ገባን? ይገባናል? ምንድን ነው ችግራችን? ያንደረባው የሚያሳድ እስረዳኝ ሰው ሳይኖር እንዴት አስተውላለዋል? ትልቅ ነገር ነው የተናገረው። ነገሩ መንፈሳዊ ነው፣ ነገሩ መለኮታዊ ነውና ማንም ሳያስረዳኝ ሊገባኝ አይችልም ማለት። ወገኖቼ የኢትዮጵያ ነገር እንቆቅልሽ ነው። እንቆቅልሽን የሚፈታ ኢየሱስ ግን ሲያለ የምድራችን ጉዳይ እንቆቅልሽ ነው። እንቆቅልሽን የሚፈታ ግን የእግዚአብሔር ልጅ የናዝሬቱ ኢየሱስ አለ። ለዘመናት ያጎሳቆለንን፣ ለዘመናት ያለያየንን፣ ያራቆተንን፣ ያዋጋንን ያን ሁሉ አስወግዶ እኛን አንድ ሕዝብ ሊያደርገን የሚችል የእግዚአብሔር ልጅ የናዝሬቱ ኢየሱስ ነግሷል። ንጉሡ በዙፋኑ ላይ ነው ያለ። ንጉሡ በዙፋኑ ላይ ነው ያለ። ወገኖቼ ችግራችን ወደ ስጋና ወደ ደም ካመጣ ነው አንወጣም። ችግራችን ስጋና ደም አይደለም፣ መጋደላችን ከደምና ከስጋ ጋር አይደለም አለ ጳውሎስ። ከአለቆች ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊን ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ አለ። ከአጋንንት ሰራዊት፣ ከክፋት ሰራዊት፣ ለህዝብ የማይራራ ለአገር የማይራራ ለህፃናት ለሽማግሌዎች የማይራራ አጋንንታዊ ሰራዊት። ጦርነታችን ከነሱ ጋር ነው። ችግራችንን ወደ ስጋና ደም ካመጣነውና ስጋና ደምን ተጠቅሞ የሚጫወትብንን ጠላት ካላወቅ እጅግ እንስታል። የህዝባችን ችግር መንፈሳዊ ነው። የኢትዮጵያ ድህነት መንፈሳዊ ነው። ብዙ የሚጸለይ ይመስላል። ብዙ ሃይማኖት በሃይማኖት የተሞላት ይመስላለች። ኢትዮጵያ የተጎሳቆለችው የተረገመችው በሃይማኖት ሰው ሰራሽ ሃይማኖት፣ እግዚአብሔር የማይከበርበት፣ እግዚአብሔር የማይታወቅበት፣ እግዚአብሔር ከፍ ከፍ የማይልበት፣ በዛ ሃይማኖት ውስጥ ያሉ በሙሉ በጥንቆላ የተያዙ፣ በጥንቆላ አጋንንት መሳብ። የእስራኤል ቅዱስ እግዚአብሔር ይማረን። የእስራኤል ቅዱስ እግዚአብሔር ይቅር ይበለን። የሰራዊት ጌታ እግዚአብሔር ይፈውሰን። ሰው ሰራሽ ከሆነው ነገር እግዚአብሔር ይፈውሰን። አሁን የሚያስፈልገን የእግዚአብሔር ልጅ የናዝሬቱ ኢየሱስ ወንጌል ነው የሚያስፈልገን። ወንጌል ይፈውሳል፣ ወንጌል ያስታርቃል፣ ወንጌል ያበለጽጋል፣ ወንጌል ይፈታል፣ ወንጌል አንድ ያደርጋል። የእስራኤል አምላክ እግዚአብሔር የወንጌልን ኃይል በሕይወታችንና በዘመናችን ይገለጥልን። ኢትዮጵያ እንድትፈወስ ሁላችን መፈወስ አለብን። ኢትዮጵያ እንድትፈታ ሁላችን መፈታት አለብን። በውጭ ያለን ኢትዮጵያውያን መፈታት አለብን። ምን ያህል እስራት ውስጥ የገባን እንዳለን ገና ነው የሚገባኝ። ኢትዮጵያ እንድትነሳ ሁላችን መነሳት አለብን። ዛሬ እየሆነ ያለው እጅግ የሚያሰቅቅ ነው። ከዚህ ለመውጣት የእግዚአብሔር ምረት፣ የእግዚአብሔር ምርት፣ የእግዚአብሔር እጅ ያስፈልገናል።
በዲፕሎማሲና በስብሰባ ብቻ ለውጥ እንደማይመጣ ያሳለፍነው ታሪካችን ይነግረናል። ለዚህ ነው የእግዚአብሔር ሕዝቦች መጸለይና ከእግዚአብሔር ጋር በመስማማት ለውጥ ልናመጣ የሚያስፈልገን። ቀጣዩ ትውልድ ሀገሪቷን በምን መሰረት ላይ ይረከባል የሚለው ጥያቄ የሁላችንም ጥያቄ ነው። ከእግዚአብሔር ጋር የተስማማ በዓላማ የሚኖር ከራሱ ይልቅ ሌሎችን የሚያስቀድም ወንጌል የገባው መሪና ተመሪ ያስፈልገናል። የተከበራችሁ አድማጮቻችን ለዛሬ ያዘጋጀነውን በዚሁ ነው የምናበቃው። ዝግጅታችንን በመከታተል አብራችሁን ስለቆያችሁ እናመሰግናለን። በሚቀጥለው ሳምንት ደግሞ በሌላ ርዕስ እንጠብቃችኋለን። እንድትከታተሉ አሁንም በድጋሚ እጋብዛለሁኝ። ዝግጅቶቻችንን አስመልክቶ ለምታነሷቸው ሐሳቦች በስልክ ቁጥራችን፣ በኢሜል አድራሻችንና በዌብሳይታችን ልታገኙን ትችላላችሁ። የጌታ ጸጋና ሰላም ከሁላችን ጋር ነው። ሰላም ቆዩን። የተከበራችሁ አድማጮቻችን ዝግጅታችንን አስመልክቶ ጥያቄ ወይም አስተያየት ቢኖራችሁ እንደዚሁም በቤተክርስቲያናችን የሚተላለፉትን መልእክቶች በሲዲ ወይም በዲቪዲ ለማግኘት ከፈለጉ በአድራሻችን ይጠይቁን። አድራሻችን ኢትዮጵያ ኢቫንጀሊካል ቸርች 4550 ግሪል ሰርክል ስቶን ማውንቴን ጆርጂያ 30083 ብላችሁ ጽፉልን ይደርሰናል እናስተናግዳለን። www.eecatlanta.com ድረ ገጻችንን ቢጎበኙ የበለጠ መረጃ ያገኛሉ። በቤተ ክርስቲያናችን የሚካሄዱ ፕሮግራሞች ዘወትር እሁድ ጠዋት በ10 ኤኤም የሚጀምር ያምልኮ ጊዜ ይኖረናል። እንደዚሁም እሁድ ምሽት በ7 ፒኤም የሚጀምር ፕሮግራም አለን። ሮብ ምሽት አጋማሽ በ7 ፒኤም የሚጀምር ፕሮግራም ሲኖረን እንደዚሁም አርብ ምሽት በ7 ፒኤም ላይ የጸሎት ፕሮግራም ይኖረናል። በእነዚህ ዝግጅቶች ላይ በመገኘት የበረከቱ ተካፋይ እንዲሆኑ እንጋብዛለን። ለበለጠ መረጃ በስልክ ቁጥራችን 770-496-1665 ይደውሉልን። ደግሞ አለው 770-496-1665 ይደውሉልን።